በኢትዮጵያ ሶስተኛ ዙር የኮቪድ-19 ወረርሽኝ ማዕበል የተከሰተ መሆኑን የጤና ሚኒስቴር አስታውቋል። የጤና ሚኒስትሯ ዶክተር ሊያ ታደሰ በሰጡት መግለጫ ባለፉት ጥቂት ሳምንታት የቫይረሱ ወረርሽኝ በከፍተኛ መጠን እየጨመረ መሆኑን አመልክተዋል። ቫይረሱ በኢትዮጵያ በተከሰተበት ጊዜ ጀምሮ ከፍተኛው ዕለታዊ የተጠቂዎች ቁጥር ባለፈው ቅዳሜ መመዝገቡንም ያስታወሱት ሚኒስትሯ በቫይረሱ የመያዝ ምጣኔ ቢበዛ 3 ከመቶ የነበረው ወደ 12 በመቶ ማደጉን ነው ያመለከቱት። አሁን የኮቪድ-19 መከላከያ ክትባት በተለያየ መጠን በመላ ሀገሪቱ እየተዳረሰ ሲሆን በአዲስ አበባ ደግሞ እድሜው ከ35 ዓመት በላይ የሆነ ማንኛውም ነዋሪ ክትባቱን ማግኘት እንደሚችል ዶክተር ኢሊያ ገልጸዋል። ለዝርዝሩ ኬኔዲ አባተ።
በኢትዮጵያ በኮቪድ-19 ወረርሽኝ የሚያዙ ሰዎች ቁጥር ባለፉት ጥቂት ሳምንታት ከወትሮው በላቀ መልኩ በመጨመር ላይ ነው። በተለይ የጤና ሚኒስቴር እንዳስታወቀው ከ5500 በላይ ሰዎች በቫይረሱ የተያዙበት ያለፈው ሳምንት ስርጭቱ በከፍተኛ መጠን እየተስፋፋ መሆኑን የሚያመለክት ነው። በዚሁ ጉዳይ ላይ ዛሬ ነሐሴ 18 መግለጫ የሰጡት የጤና ሚኒስትሯ ዶክተር ሊያ ታደሰ ባለፈው ቅዳሜ የተመዘገበው 1282 የኮቪድ-19 ተጠቂዎች ቁጥር ቫይረሱ በኢትዮጵያ ከተከሰተበት ጊዜ ጀምሮ ከፍተኛው ዕለታዊ የተጠቂዎች ቁጥር መሆኑን ገልጸው በቫይረሱ የመያዝ ምጣኔም ቢበዛ 3 ከመቶ ከነበረበት ወደ 12 በመቶ ማደጉን አብራርተዋል።
ባለፉት ጥቂት ሳምንታት እንደምናየው የኮቪድ ታማሚዎች ቁጥር በየዕለቱ እየጨመረ መሆኑን ያሳያል። ባለፈው ሳምንት ብቻ ወደ 5547 ሰዎች በኮቪድ-19 ተይዘዋል። በዕለቱም በአማካይ ወደ 792 ሰዎች ሲያዙ የነበረ ሲሆን በቀን ውስጥም ከ1000 በላይ ሰው የተያዘበትም ወቅት ነበር። እንደምናስታውሰው በተለይ ባለፈው ቅዳሜ ነሐሴ 15 ላይ የተያዘው ቁጥር እስከ ዛሬ ድረስ ወረርሽኙ ከጀመረ ትልቁ ቁጥር የነበረ ነው። ስለዚህ ከጥቂት ወራት በፊት በተለይ ወደ 2-3% ሆኖ የነበረው የመያዝ ምጣኔ አሁን ባለፈው ሳምንት በአማካይ ወደ 12% አድጓል።
በጽኑ ህሙማን ክፍል የሚገኙ የኮቪድ-19 ታማሚዎችና የሟቾች ቁጥርም በመጨመር ላይ እንደሚገኝ ያነሱት ሚኒስትሯ በኢትዮጵያ አሁን ያለው ሁኔታ ሶስተኛ ዙር የቫይረስ ወረርሽኝ ማዕበል እየተከሰተ መሆኑን እንደሚያመለክት ነው የተናገሩት።
የጽኑ ታማሚዎች ቁጥርም እንደዚሁ እያሻቀበ የሚገኝ ሲሆን እስከ ትላንትናው ድረስ 510 ሰዎች አሁን በጽኑ ሕክምና እየታከሙ ይገኛሉ። በየሕክምና ተቋማቱ የሟቾችንም ቁጥር ስንመለከት ባለፈው ሳምንት ብቻ 66 ሰዎች ሕይወታቸውን አጥተዋል። በአማካይ ስንመለከተው ወደ 9 ሰዎች እየሞቱ ይገኛሉ። ይህ እንግዲህ በሀገራችንም ይሄ ሶስተኛው ማዕበል የሚባለው የመጀመር ምልክት እያሳየ እንደሆነ በደንብ የሚያመላክት ነው።
የቫይረሱን ስርጭት ለመከላከል የሚደረገው የክትባት ተደራሽነት እየጨመረ የመጣ ሲሆን እስካሁን የኮቪድ-19 መከላከያ ክትባት የተሰጣቸው ሰዎች ቁጥር 2,350,000 ገደማ መድረሱን የጤና ሚኒስቴር መረጃ ያመለክታል። አሁን ላይ ክትባቱ ይበልጥ ለቫይረሱ ተጋላጭ ለሆኑ የህብረተሰብ ክፍሎች በመላ ሀገሪቱ በመሰጠት ላይ የሚገኝ ሲሆን በአዲስ አበባ ደግሞ በተለየ መልኩ እድሜያቸው ከ35 ዓመት በላይ የሆኑ ሁሉም መከተብ የሚችሉ ሰዎች ወደ ጤና ጣቢያዎች በመሄድ ክትባቱን ማግኘት እንደሚችሉ ዶክተር ሊያ ገልጸዋል።
በተቻለ መጠን የክትባት ተደራሽነት እንዲሰፋ ከተለያዩ ዓለም አቀፍ ተቋማት ጋር እየተሰራ ያለው ስራ ተጠናክሮ ቀጥሏል። በአዲስ አበባና በሁሉም ክልሎች ክትባቱ እየተሰጠ ይገኛል። በቅርቡ እንደተናገርነው ክትባት የሚያገኙ ሰዎች ወይም ተጋላጭ የሆኑ ማህበረሰብ ክፍሎች እያሰፋን መጥተናል። እንደተገለጸው በተለይ አዲስ አበባ ላይ እድሜያቸው ከ35 ዓመት በላይ የሆኑ ሁሉም ማህበረሰብ ክፍሎች እንዲወስዱ፣ ተጓዳኝ ህመም ያለባቸው ደግሞ ከ18 ዓመት በላይ የሆኑ ሁሉም ማህበረሰብ ክፍሎች እንዲወስዱና በስራቸው ምክንያት ተጋላጭ የሆኑ ህብረተሰብ ክፍሎች እንዲወስዱ በሁሉም ጤና ጣቢያዎች ላይ ክትባቱ እንዲገኝ ተደርጓል። ስለዚህ አሁንም ማህበረሰቡ በዚህ መሰረት እየሄደ እንዲወስድ ጥሪን ማቅረብ ፈልጋለሁ።
በኢትዮጵያ እስከ ትናንት ነሐሴ 17 የኮቪድ-19 ምርመራ የተደረገላቸው ሰዎች ቁጥር ከ3,170,000 በላይ ሲሆን ከነዚህም መካከል ከ296,700 በላይ ሰዎች ቫይረሱ ተገኝቶባቸዋል። ይሁን እንጂ አብዛኛው የቫይረሱ ተጠቂዎች አገግመው በአሁኑ ወቅት ቫይረሱ የሚገኝባቸው ሰዎች ቁጥር 22,000 ገደማ ነው። በአጠቃላይ 4,571 ሰዎች ደግሞ ህይወታቸውን አጥተዋል። በሚፈጥራቸው የጤና እክሎችና በፍጥነት በመዛመት ረገድ ከሌሎች የኮቪድ-19 ዝርያዎች እንደሚያይል የሚነገርለት ዴልታ የተሰኘው ዝርያ በበርካታ ሀገራት መከሰቱ ቢታወቅም እስካሁን በኢትዮጵያ ስለመከሰቱ የሚታወቅ ነገር የለም። ለዚህ ደግሞ ምክንያቱ የዴልታ ዝርያን ለመመርመር የሚያስፈልገው ኬሚካል እስካሁን ወደ ኢትዮጵያ ባለመግባቱ ዝርያውን መመርመር ባለመቻሉ እንደሆነ የጤና ሚኒስትሯ ዶክተር ሊያ ታደሰ ከቀናት በፊት በሰጡት መግለጫ አስታውቀዋል። አዳዲስ የኮቪድ-19 ዝርያዎች ከነባሩ ይልቅ የመዛመት እድላቸው የላቀ መሆኑን በዛ በዛሬው መግለጫቸው ያነሱት የጤና ሚኒስትሯ ህብረተሰቡ ቫይረሱን ለመከላከል ለሚወስዳቸው የጥንቃቄ እርምጃዎች ትኩረት ሊሰጥ እንደሚገባ አሳስበዋል። የኮቪድ-19 ወረርሽኝን ለመከላከልና ለመቆጣጠር የወጣው አስገዳጅ መመሪያ ቁጥር 30/2013 ከቀናት በፊት ማሻሻያዎች ተደርገውለት መመሪያ ቁጥር 803/2013 በሚል ተግባራዊ ተደርጓል። መመሪያው አካላዊ ንክኪን ከመከልከል ጀምሮ የአፍና አፍንጫ መሸፈኛ ማስክ የማድረግና ሌሎችንም በርካታ ግዴታዎች የሚጥልና ከተጣሱም ቅጣት የሚደነግግ ቢሆንም ተግባራዊነቱ ግን እዚህ ግባ የሚባል አይደለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።